ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሚያዝያ 22 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሚያዝያ 22 ቀን ሐሙስ 149 ቀን አለፋቸው። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። አርብ ሚያዝያ 21 ቀን 1969 ዓመተ ምህረት ከ43 ዓመታት በፊት ሜይዴይ ዓለም አቀፍ የሰራተኞች ቀንን በዋዜማው ለማክበርና በአጋጣሚውም የፋሽስቱን ደርግ አምባገነናዊ አገዛዝ ለመቃወም በወጡ ላባደሮች፣ ተማሪዎች፣ መምህራንና ሴቶች ላይ የደርግና የመኢሶን ካድሬዎች የጅምላ ጭፍጨፋ አካሄዱ። ከግራዚያኒው የካቲት 12929 ፍጅት የተቆረጀ ነበር። በሽወች የሚቆጠሩ የኢሃፓ አባላትና ደጋፊዎች ሰማት ሆኑ። በማግስቱ ቅዳሜ ፋሽስታዊው ደርግ የሰማቱን አስከሬን የተገደሉበትን ጥይት በዛት ቆጥሮ እያስከፈለ በሟች ወላጆች ላይ ሌላ ግፍ ፈጸመ። ሰማዕታቶቻችንን ሁሌም እንዘክራለን። አርማቸውን አንግበን እስከ ድልም እንጓዛለን። ፋሲካ መለሰ በከኛ ልጆች ጋር መጽሐፉ የሚያዝያ 21ን ጭፍጨፋ በሚመለከት የአይን መስክርነቱን የሰጠበትን ምዕራፍ እናቀርባለን። በቅድሚያ ግን ዜናና ከዝግጅት ክፍላችን የቀረበውን ሐተታ እናሰማለን። ባለፉት 24 ሰዓታት በተደረጉ 1408 ምርመራዎች አንድ ሰው በኮሮና ቫይረስ መያዙ ተረጋግጧል። ታማሚዋ የ45 ዓመት ኢትዮጵያዊት የባህር ዳር ነዋሪ ሲሆኑ የውጭ አገር ጉዞ ታሪክ ባይኖራቸውም በቫይረሱ ከታመመ ሰው ጋር ንክኪ እንደነበራቸው ታውቋል። ውጤቱ በአገዛዙ በይፋ እየተነገረ ያለውን የታማሚዎች ቁጥር 130 ያደረሰው ሲሆን ይህም ከ54 የአፍሪካ ሀገሮች ኢትዮጵያን በ31ኛ ደረጃ ላይ አስቀምጧታል። እስካሁን እየተካሄደ ያለው የምርመራ መጠን አነስተኛ ሲሆን በቅርቡ የምርመራ ጣቢያዎችን ወደ 52 ከፍ ለማድረግ እየተሰራ መሆኑን የህብረተሰብ ኢንስቲትዩት አስታውቋል። እነዚህ ምርመራ ጣቢያዎች ከተሟሉ የምርመራው መጠን በቀን ወደ 13000 ከፍ ለማድረግ እቅድ ያለ መሆኑ ተጠቅሷል። በአፍሪካ 35000 ሰዎች በቫይረሱ መያዛቸውና 1566 ሰዎች ሕይወታቸው ማለፉ ሲታወቅ ከአህጉሩ በአንደኛ ደረጃ የምትገኘው ደቡብ አፍሪካ 5000 ሰዎች መታመማቸውና 103 መሞታቸው ተዘግቧል። በምርመራው ውጤት ዝቅተኛ የታማሚ ቁጥር መገኘቱ በቂ ምርመራ አለመካሄዱንና በተለይም ምርመራዎቹ ታማሚዎች ዘንድ ካለመድረስ ሊሆን ስለሚችል በዚህ መዘናጋት እንዳይኖር ባለሙያዎች ያስጠነቅቃሉ። በአዲስ አበባ በኮልፌ ቀራኒዮ ክፍለ ከተማ ቆሼ ተብሎ በሚታወቀው አካባቢ የመደር መሳደጋ መከሰቱን ነዋሪዎች ተናገሩ። በዚህ ምክንያት በአካባቢው የነበረው ወንዝ አቅጣጫ ለውጦ መፍሰሱንና በርካታ መኖሪያ ቤቶች በውሃ መጥለቅለቃቸውን የዓይን ምስክሮች ተናግረዋል። በአደጋው የሞተ ሰው ባይኖርም ዜጎች ቤታቸው ላይ የደረሰውን የውሃ መጥለቅለቅ የንብረት ጉዳት ደርሶባቸዋል። የተደረመሰውን ቆሻሻ ለማንሳት መጥቶ የነበረው መኪና ሁሉንም ለማንሳት ሳይችል መቅረቱን ነዋሪዎች እያማረሩ ገልጸዋል። በመጋቢት ወር 2009 ዓ.ም ተመረጠ በደረሰው የመደር መሳደጋ ከ130 ሰዎች በላይ መሞታቸው ይታወሳል። የምዕራብ ጎንደር አስተዳደር ሚያዝያ 22 ቀን ለቀማንት በየረሰባ ባላት እና ለምዕራብ ጎንደር ዞን ነዋሪዎች በይፋ ባስተላለፈው መልእክት በብሔርና በኮሚቴ ሽፋን በቡድን መልክ ተደራጅተውና መሰረ ይዘው በመንቀሳቀስ ሰዎችን በሚያግቱ በገንዘብ በሚቀጡና በሚዘርፉ የህገወጥ መሳሪያ በማዘዋወር ዜጎችን በማፈናቀል ተግባር ላይ በተሰማሩ እንዲሁም ከጎንደር መተማ ባለው መንገድ ላይ ትራንስፖርት እንቅስቃሴውን ለመንግስታት በሚንቀሳቀሱ በተጨማሪ የሽፍታውን ቡድን በማስገባትና ምግብ በማቀበል በሚያበረታቱና የሞራል ድጋፍ በሚሰጡ የተፈናቀሉ ዜጎችን ወደ ቀያቸው እንዳይመለሱ የስነ ልቦና ጫና በሚያደርጉና የኑሮ ውድነት በሚያባብሱ ላይ እርምጃ እንደሚወስድ አስጠንቅቋል። ከዚህ ጋር በተያያዘ በአማራ አካባቢ በሰሜን ጎንደር ዞን ጠገዴ ወረዳ ሰዎችን በማገት ገንዘብ ለመቀበል የሞከሩ 3 ሰዎች በጸጥታ ኃይል መገደላቸው ተገልጿል። በሽፍቶቹ ታግተው 500 ሺህ ብር ካሳ የተጠየቀባቸው አፍቴ መስፍን አዲሱና ይስማ ሙጭ የተባሉ ግለሰቦች በሰላም የተለቀቁ መሆናቸውም ተገልጿል። በኢትዮጵያ ወደ 30 ሚሊዮን የሚጠጉ ዜጎች በከፍተኛ ድህነት ውስጥ እንደሚኖሩ በተደጋጋሚ ተዘግቧል። የኮሮና ቫይረስ እየተስፋፋ ከሄደና ቁጥጥር ካልተደረገለት በኢትዮጵያ ከድህነት ወለል በታች የሚኖሩ ዜጎች ቁጥር ወደ 50 ሚሊዮን ሊጠጋ እንደሚችል ባለሙያዎች ተናግረዋል። በኢትዮጵያ በርካታ ዜጎች በአገልግሎት ሰጪ የኢኮኖሚ መስክ በስራ የተሰማሩ በመሆናቸው ከኮሮና ቫይረስ ጋር ተያይዞ የተደረገው እንቅስቃሴ ገደብ ይህን የኢኮኖሚ መስክ በከፍተኛ ደረጃ ስለጎዳው ስራ አጥ እየሆኑ መምጣታቸው ይታወቃል። እንቅስቃሴው ገደብ የሚቀጥል ከሆነና የዓለም የኢኮኖሚ ሁኔታ እያሽቆለቀለ ከሄደ ብዙ ዜጎች ስራ አጥ የሚሆኑበት ሁኔታ ከመፈጠሩ በተጨማሪ በከፍተኛ ድህነት ለመኖር የሚገደዱ መሆናቸው ተገምቷል። በተያያዘ ዜና ከፍተኛ የቻይና ዕዳ ካለባቸው 10 የአፍሪካ ሀገሮች መካከል ኢትዮጵያ ከአንጎላ ቀጥላ በሁለተኛ ደረጃ ላይ የምትገኝ ሲሆን ቻይና የብድር ቅነሳ ወይም ማሻሻያ ካላደረገች ኢትዮጵያን ጨምሮ እነዚህ የአፍሪካ ሀገሮች በከፍተኛ ደረጃ ሊጎዱ እንደሚችሉ ተነግሯል። አንጎላ 25 ቢሊዮን፣ ኢትዮጵያ ደግሞ 13 ቢሊዮን ዶላር የቻይና ዕዳ አለባቸው። ይህን ዕዳ ለማስከፈል ቻይና በተለያዩ ተጽዕኖች ልታደርግ እንደምትችልም ተገምቷል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠናቀቃል። Oh, hey.
በርባሪ ሞት እንኳን ጨክሮ ወስቶም ያቀረ ምን አለ ደጋግ ዳግመኛ ቢፈር
የሐሙስ ሚያዝያ 22 ቀን 2012 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ ሰነፍና ዋንጫ ከወዲያ አፉ አፍብቻም ተብሎ ነበር። ብዙዎቹ አምባገነኖች ከወዲያ አፍ ፈጠን ከባዶ ዲስኩሩ ጫን ማለት ለማዳቸው ሆኖ ቆይቷል። ንግግራቸው ቁም ነገር የለውም። ቃል ክብር ነው የተባለውንም ቅንጣትም አይቀበሉ። አከናወነው ብለው የሚጨፍሩት ሁሉ ውሸት መሆኑን ህዝብ ሁሉ ቢያውቅም ግዴላቸው። እንደ ፋሽስቶቹ መንግስቱና መለሰ ቢሆን ኢትዮጵያ በልጽጋና አድጋ ተመንድጋ ሀያል አገር በሆነች ነበር። ያተረፉልን ግን ፍጅትና ረሃብ ስቃይና መከራ ነው። የዘንድሮው ኮሎኔል ደግሞ ከወዲያ አፉ ልቅ ነው። ሁለት ዓመት ሳይሞላው በወንጀል መንግስቱንም ወያኔንም ሊያስከነዳ ተነስቷል። የማያውቀው የለም። ወንጀል ፈጽሞና አስፈጽሞ አላየሁም አልሰማሁም ምን አጥብቆ ይዟል። የድሃ ቤት እያፈረሰ ለድሃው ምግብ ሰጠው ቤት አደስኩ ይለናል። በሚሊዮን ህዝብ አፈናቅሎ የተፈናቀሉ ህፃናትን አቅፎ ይስማል። ባጭሩ የወጣለት አጭበርባሪ አፍ ብቻ ያው ዘረኛ። ጌታው ዶናልድ ትራምፕን ሊያስነቅ ትንሽ ቀርቶታል ብንል ስህተት አይሆንም። የኢትዮጵያ ገዢዎች በጨለማ ውስጥ መመላለስ ልምዳቸው ነው። ውሏቸው ከዲያብሎስ ጋር ነው። የንጹሃንን ደም ማፍሰስ ይቀናቸዋል። ምን ቢለፍፉ ከወንጀልና ግፍ አይርቁም። በተከሰተው የወረርሽኝ በሽታ ምክንያት ምርጫ ያሉትን ሲያስተላልፉ አሜሪካ ለኮሎኔሉ የሰጠችው ወደ 7 የሚሆኑ አማካሪዎችና የባዕድ አጓጉል አዋቂ ምሁሮች ደግሞ ኮሎኔሉ የሽግግር መንግስት አቋቁመው ወደፊት ሊሄድ ይችላል ብለው እየመከሩት እየጠቆሙት ናቸው። የሽግግርን ሂደት በአፍጢም ደፍቶ ዘረኛ አገዛዙን ያላሰፈነ ይመስል። በዘረኛው አገዛዝ ወሳኝነትና አስተናጋጅነት የሚመጣ ምንም ሽግግር የለም። ከወያኔ ወደ ኦዴፓ ብልጽግና ከግደይና አባይ ወደ ጋቢሳና ጉዲና ካልሆነ በስተቀር ያለፈውን የከረከሰውን ኳኩሎና ያማረ አስመስሎ መቀጠል በጥገና ሽፋን የገለማውን በመሰረቱ ጠብቆ ማስኬድ እንጂ። ትላንት ወያኔ ከሰፊው ህዝብ ጋር ተቃርኖ እንደተገኘው ሁሉ ዛሬም ጥቂት የኦሮሞ ጠባቦች ከሰፊው የኢትዮጵያ ህዝብ ጋር ተቃርነው ይገኛሉ። የተገላቢጦሹ የተለምዶ ሆኖ ፕላንት የሙት ከተማ አድማን ለባዕድ ተገፍተው ያከሸፉብን ዛሬ ከቤታችን ጡን ሰባኪ ሆነዋል። በኢትዮጵያ ቀርቶ በአፍሪካ ተጨባጭ ሁኔታና የህዝብ ድህነት የለምኑ አዳሪው መንገድ አዳሪው ቁጥር ብዛት ከቤት ተከርቸሙ ሊሆን የማይችል ነገር መሆኑን መረዳት አያቀተም። አፍ ብቻ የሚባሉትም በዚህም ነው። በመንገድ ሳሙና ያደሉ ውሃ መከልከል ተከርቸሙ ይያሉ መጠለያ ማፍረስ በአማራው ላይ ዘመቻን ማጧጧር። የበንዲን ዳለ አሁንም አፍጭቻ የሚያሰኙን ጉዶች ተቃዋሚ ባሉ የነበሩትና አሁን ተፎካካሪ ተብለው ማደጎስም ይወጣላቸው ናቸው። ተፎካካሪ ማለት በመሰረቱ ተለጣፊና ጫማሳሚ ማለት አልነበረም። አዲስ አበባን ፍንፍኔ ካላልን ብለው መከራ የሚያዩት ግን ስለ ስምና ትርጉም ብዙም ደንታ የላቸው። ወያኔ ተለጣፊ ያላቸውን እነሱ ተፎካካሪ ብለዋቸዋል። ፉክክሩን ግን ለማየት አልታደልንም። ተፎካካሪ የተባሉት ማን ይበልጥ ባሪያና ጫማሳሚ በሚል እርስ በርስ ይፎካከራሉ እንጂ አገዛዙን ምንም አልነኩትም። የገደል ማሚቶ ሆኑለት እንጂ ሁሉም አንዳንዶቹ አፍብቻ ሆነው ትላንት ያሉትን ክደው ምላሳቸውን ሲያንጣጡ፣ ሌሎች ደግሞ ዝምታን ተከናንበው ይኑሩ አይኑሩ ውርርድ እየተገባባቸው ነው። ዘረኞቹ የፈለጉትን ወንጀል ሲፈጽሙ ምላሹ ዝምታ ሆኗል። ወጣት ተማሪዎችን አስጠልፈውና ጠልፈው ሲያስጠፉ ዝምታው ከደጀን ተራራ በላይ ከፍ ብሏል። የዝምታ ዝምታ እንጂ የዝምታ ጩኸት የለም። በጎንደር ላይ ሲዘመትም ትንሽም ተቃውሞ አልተነፈሱም። ለመሬት እንደገና ለሱዳን ሲሰጥ አልሰማንም ምን መርጠዋል። የጅቡቲው ስደት ጠያቂ መልሶ ለሞት ሲሰጥ ማንም አልተቃወመም፣ ያው ከምናውቃቸው ጥቂቶቹ በስተቀር። እነሱ ደግሞ ኃይልና ድምጽ እንዳይኖራቸው በየአቅጣጫው እየተዘመተባቸው ነው። ዘረኞቹ ለባለምንጫዎቹ መገናኛ ተቋሞች ሚሊዮን ብር ለግሰዋል። የህዝብ ድምጽ ለሆኑት ግን ተፎካካሪ ነን ባዮቹ ሳንቲምም ካለመርዳታቸው ባሻገር የህዝብ አይንና ጆሮ ይሉት የነበረውን መገናኛ አሽመድምደው ከሹሞቹ ቅጥረኛ ሚዲያ በባሰ የኮሎኔሉ አፍ አድርገውታል። ቃል ኪዳን ረክሷል። በግጥም አለና ይሉናል በቁማቸው ሞተው፣ ቃል ኪዳን ያሉትን አሽቀንጥረው ጥለው የተባለውን ያስታውሷል። በዋናው ጠላት ላይ ህዝብ ማተኮር አቅቶት ይባስ ብሎም ጠላቱ ማን እንደሆነ ማወቅ ተስኖት በሚገኝበት ነጻነትና መብቱን አምባገነኖች እንደሚነጥቁት በተመክሮ ያየነው ነው። ፋሽስቶች በአገር ላይ ለመፋለላቸው ህዝብ ኃላፊነት እንዳለበት መዘንጋት የሚገባም የሚቻልም አይደለም። በፍርሃት ላይ የሚስቁ ጠፉና ጉማሬ ሲባሉ እንደ በሬ ሳር የሚበሉ በዙና እንዳንበጣ ከአንድ አቋም ወደ ሌላው ግን ሁሌም ወደ ከፋው የሚፈናጠሩ በዙብንና ሟቹ ዘፋኝ እንዳለው ትላንት ዛሬ አይደለም ምን ያስገርመናልን ማንጎራጎር ተገደብ ገበናችን ተጋለጠ። እንደ ህዝብ የማንም መቀለጃ ሆነን ተገኘን። የሀገራችን ነፍራቃና አዎ ደደብም ዘረኞች በላያችን ላይ ቀንበራቸውን እንዲጭኑ ፈቀድንላቸው። መንፈራገቱ ባልከፋ እሱም ግን በሚገባውና በጠና ይዘቱ አልከሰት ብሎ እንጂ ምጻታችን በጮሌ አፍ ምላስ ተደናግረን ዘረኞቹን ለውጥ አምጪ ብለን የውሻውን ምስል የያዙ ካናቴራዎችን ለብሰን ጮኸን አጨብጭበን ሙሴ መጣ ብለን በመንጋ ውሾች ጩኸት ተደናግጠን ለመሥዋዕትነት የተጀመረና የተካሄደ ትግልን አቁመን ወኔያችንን አሰልበን ጋሞ፣ ቡራዩ፣ ለገጣፎ፣ አጣዬን አምርተን የክፍፍል እሳት ሊያነዱብን ተባብረን በመገኘታችን ለመጣብን በደል የራሳችንንም አስተዋጽኦ ሳንክድ መቀበል የግድ ነው። ከዘረኞቹ ጎን የኢትዮጵያ ጠላቶችና ሀያላን መቆማቸውን ቸል አላልነውም። ብዙም ብር ፈሶ አገር ወዳድ ነን ሲል የነበረውን ስድና አስብቶ አራጅ እንዳደረገው አልዘነጋንም። አሜሪካ፣ ሳውዲ፣ ኤሚሬትስ፣ ካታር ስንቱን ደካማ ዜማውን እንዲሰብር እንዳደረጉትም አልሳትንም። ቢሆንም እንዲሉ ግን አገር ወዳድነት ቆራጥነት እንዴትስ ከመጀመሪያው ከቦታው ጠፍቶ ባይሆነን መቀጠሉን መርጠናል። የፋሽስት ጣሊያንን ግዙፍ ጦር ያሸነፈ ህዝብ ዝርያ ሆነን እንዴትስ ልቡ ለሰባ ዘረኛ ተሸናፊ ሆነን እንገኛለን? በደርግ መውደቂያ ጊዜ የራሱ ከፍተኛ መኮንኖች ለወያኔም ለአሜሪካም ማድረው አገርን ምንኛ እንደጎዱ፣ በወያኔ ላይ ዘንዶ ሰራዊት በሻቢያ ላይ ፋሉሎች ጥቃት እንዳያደርሱ እንዳገዱ፣ የኮሎኔሉን ዝርፊያና ወደ ዚምባብዌ ፍርጠጣ እንዳቀናጁ ያየነው ነው። ዛሬም መሰሎቻቸው በዚያው በጥፋትና በክህደት ጎዳናቸው መጭ እያሉ ነው። በሹሙ ዙሪያም ከበው ለአማራውም የቆሙ መስለው ተንኮላቸውን እየሸረቡ ለመሆናቸው ምስክር ጥሩ የሚለን ዲኖር አይችልም። አገራችንን ለማስከበር አንድነታችንን አጠናክረን በመታገል ዘረኞችን ማስወገድ መቻል አለብን። ሞት ላይ ቀር መፈራቱ ለምን ነው ማለት መቻል አለብን። ታገልን አልታገልናቸው በመሳሪያም በበሽታም እየጨረሱናቸው። ግፍ በፈጸሙብን ቁጥር መንግስት እያልናቸው ልመናውን ባለም አስገምቶናልና መቆም አለበት። ሳይቃጠል በቀጠል የተባለውን በየጊዜው አልሰማ ብለን አስቸግረናልና መደገም መቀጠል የለበትም። እባብን በእንጭጩ ነው መሰማት ያለበት ምክር። በአንድነት በኢትዮጵያ ጠላቶች ላይ እንነሳ። ድል ለኢትዮጵያ ህዝብ አገራድን ትግል ኢትዮጵያዊነት ያቸንፋል።
የኢትዮጵያ መሬት ደም የፈሰሰለት የኢትዮጵያ መሬት ጀግና የሞተለት የት ሄደ ያገር ህዝብ ጀግና ምን መጣበት? ለባንዳ ለባዕድ መጫወቻ መሆን ማን ነው ያዘዘበት?
በሐሳብ ከመዓለም እንተኑ እንዳይመሽ ፍሽ የሰላም ዛረገን ወደ ባላየ በሐሳብ ከመዓለም እንተኑ እንዳይመሽ ፍሽ የሰላም ዛረገን
እጀት በጨለመው ዋሻ ገብቼ በዝንጀሮ ሽንት በከረፋ ጥጥካለ ጫካ ገብቼ በፋኖ ደም በቀላ ከሰማይ ፀሐይ ተጋርጄ ድንገት ብርሃን ታየኝ ወገግ ብሎ ተገለጠልኝ የከረመው ምስጢር ሆኖ አይኔን ጨፍኜ ሁሉ ታየኝ አጓጉል ህልሜ እውነት መሰለኝ። ይራፈረብን በመከራ ሐሩር በስቃይ ዶፍ ህይወት መቃብሩ ሞቆን ኖሮ ብለን ችለን በሐዘን ሮሮ ሰርገኛን አጅበን ቀብርን በእልልታ ጧት ማታ አድምቀን በእንባ ፈገግታና በምጸት ግልፍጫ ሰቀቅ ደስታን ተክተን የመቃብር ኑሮን ፀሐይ ዓለም ብለን የባሰን አታምጣ ከመላስ ለጥፈን በኩሽታ ባነን ለኩታራ ሰገን ስንቆረጥ ስቀን ሲጭኑንም ችለን በለሆሳስ ብቻ እየተነጋገርን ራስ ቀናን ትተን ሁሌም ራስ ደፍተን መቃወምን ትተን ተቃውሞን ተቃውመን እምብኝን ረስተን ለምብኝ እምቢ ብለን ሁሌም ማጨብጭበን ይሁን እሺ ብለን በሽ እሰየው ብለን በውስጥ አረን በግነን ለከሃዲ መንጋ ሀገር አስረክበን የማይቻለውን በዝምታ ችለን ፍጹም ትግስተኛ ኢዮብን አስንቀን በቁማችን ሞተን የባሰን አታምጣ ከመላስ ለጠፈን ይህም ጥፋት ሆኖ ማዕት ጨመረብን አምላክ ተቆጥቶ ስለፈጠረንም ባፍረት ተውጦ።
ላስቲክ ቤት ሆኖልን ሩዝም እንጀራ አገር ልጠፋ ነው ሞተን ሞት ስንፈራ።
Thank you.
እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ አስደማቶ 69 ዓመተ ምህረት የሜዴይ ፍልቅት ከአንደበት በፊት በ1968 ዓመተ ምህረት የሰርሳተኞች ቀንን ሜዴይ ለማክበር የተካሄደው ሰልፍ የኛ ባለ ከሰርሳተኛው ጋር ተቀላቅለው ነው የተካፈሉት። እንደነገርኩ ሰልፉ የተካሄደው መንግስት ባዘጋጀው ሰልፍ ላይ አብዮት አደባባይ ነበር። ምንም እንኳን የተወሰኑ አባሎቻችን ቢገደሉ ቢደበደቡና ቢታሰሩም የተሳካ ሰልፍ ነበር። ዘመኑ ሁኔታዎች በፍጥነትና በተወሳሰበ መንገድ የሚቀያየሩበት ስለነበር በሚቀጥለው ዓመት ያንኑ አይነት ሰልፍ ማድረግ አይቻልም ነበር። 1969 ዓመተ ምህረት የሜዴይ ሰልፍ ከ1968 ዓመተ ምህረቱ በፍጹም የተለየ ነው። በመላው አዲስ አበባ ስለሆነ ሁኔታ ትነግር አልችልም። እኔ የተከፈልኩበትን ብቻ ከሞላ ጎደል ላጫውት። በዓሉ የሚመለከተው የኢሃፓ የሰራተኛው ላባደሩን ክንፍ ነበር። ምክንያቱም ሜዴ የሰራተኛው ቀን ነው። በሌላ በኩል ደግሞ ደርግ በመደበኛነት የሚያዘጋጀው የራሱ ሰልፍ አለ። በዚህ ዓመት በእነሱ ሰልፍ ላይ ጸረ ደርግ መፈክር ይዞ መሰለፍ እንደማይቻል እኛም የበላዮቻችንም አውቀናል። ስለዚህ የመንግስትን ኃይል ለመከፋፈል በሚያስችል ሁኔታ በተለያየ ቦታ ሆኖም በተመሳሳይ ሰዓት ከዋናው ህዝባዊ በዓል ቀደም ብሎ በመላው አዲስ አበባ ሰልፍ እንዲካሄድ ከበላይ አካል ተወሰነ። የሰልፉ ብዛት ወደ 25 በሚሆኑ አካባቢዎች እንዲሆን ነበር። በአዲስ አበባ በሚገኙት 25 ከፍተኞች ብዛት አንጻር ተሰልቶ ሳይሆን አይቀርም። ከሰልፉ ቀን ቀደም ብሎ ሁሉም አባላት እንዳይቀሩ ባስኖት አልተነገረም። የፈለገና የተመቸው ብቻ እንዲካፈል የታሰበ በሚመስል መልክ ነው መልእክቱ የተላለፈው። እኔም ወደ ታች እንዲተላለፍ ያደረኩት በዚሁ መንፈስ ነበር። የዚህ ምክንያቱ ሰልፍ እንዲካሄድ የወሰነው ኢላማ የላባደሩ ክንፍ ስለነበር ይመስለኛል። ኢላማ አባላትም በአካባቢያቸው ሰራተኛ ከወጣት ክንፍ አባላት በበለጠ ተነሳሽነት እንዲሰለፉ በጥብቅ ተነግሯቸው እንደነበር ሰምቻለሁ። ሰልፉ የሚጓዝበትን አቅጣጫና ሰዓት እንድንመርጥ አልተጠየቅንም። ካልተጠየቅን ደግሞ ሰልፉ የላባደሮቹ ስለሆነ መነሻውንና መድረሻውን የመረጡት እነሱ መሆን አለባቸው። በእኛ ሰልፍ ውስጥ የሚከፈሉት መኖሪያቸው ወይም ስራቸው በእኛ ሪጅን ውስጥ የሆኑ አባላትና ደጋፊዎቻችን ነበሩ። ሰልፉ ሲካሄድ ስለሚበተኑ ወረቀቶችና ስለመፈክሮች ጉዳይ አንስቼ መጠየቄ ትዝ ይለኛል። ጸሐፊ የሰጠኝ መልስ ግን ለአባደሮቹ ከላኩልን እንጠቀማለን፣ ካልሆነ ግን ይቀራል የሚል ነበር። ይህን የጠየቅኩት የአደፍርስ ማባዣዎች፣ ወረቀቶች፣ ቀለሞችና ማርከሮች በዋነኛነት እኔ ጋር ስለሚቀመጡ ቅድመ ዝግጅት እንዲደረግ በማሰብ ነበር። ስለ ሰልፉ ከ12 ሰዓት በፊት እንዳይነገር ቢባልም አንድ ቀን ሲቀረው ነበር መነሻውንና መድረሻውን ከነሰዓቱ የሰማሁት። በታችኛው መዋቅር ለነበሩት አባላት መልእክቱን ያስተላለፍነው ግን ከላይ በተነገረን መሰረት የሰልፍ ዕለት ጠዋት ረፋዱ ላይ ነበር። በዚያ ዕለት ከሰዓት በኋላ 11 ሰዓት ሲሆን መደበኛ ቀጠሮዎችን ሲጨርስ ወደ ሰፈሬ ሄድኩ። ቤት ያጠገብ ከነበረው ከድር ሱቅ በር ላይ ለተወሰኑ ደቂቃዎች ቆሜ አላፊ አግዳሚውን እያየሁ የሚያውቀኝንም ሰላምታ እየሰጠሁ ቆየሁ። ምን ነው ዛሬ በጊዜ ቤት መግባትህ አለኝ ባለ ሱቁ። አንድ ሁለት የሚለኝ ሰው አጥቼ ነው አልኩትና እየቀለድኩ ወደ ቤቴ ገባሁ። ሱቅ በር ላይ ቆሜ መታየት የፈለግኩት ሆን ብዬ ነው። ቆይቶም ቢሆን ስለ ሰልፉ ሰው ሁሉ ስለሚሰማው ቤቱ በጊዜ ገብቷል፣ ሰልፉ ላይ አልነበረም እንድባል ፈልጌ ነበር። ወዲያው ማሰሪያ ያለው ጫማና ብዙ ጊዜ የማልለብሰውን ጃኬት ቀይሬ ከቤት ወጣሁ። እንደለመድኩት ወደ ቤት የገባሁበትን መንገድ ቀይሬ ውስጥ ለውስጥ ቦሌ ማስተሚያ ቤት ፊት ለፊት ደረስኩ። ሰልፉ የሚጀመረው ከኦሊምፒያ ወደ መስቀል ፍላወር በሚወስደው መንገድ የቀድሞው የባቡር ሐዲድ በሚያልፍበት እስከ ቅርብ ጊዜ ድረስ ሙሉ ሸዋ ስጋ ቤት ላይ ነበር። አካባቢው በዚያ ጊዜ ጥቂት ቤቶች ብቻ የሚገኙበት ሜዳማ ነበር። እዚያ ስደርስ ለ12:05 ጉዳይ አካባቢ ይመስለኛል። ጥቂት ወጣቶች በርቀት ተበታትነው ይታያሉ። አንድ የኤሌክትሪክ ምሰሶ ተደግፌ ቆምኩ። ቀኑ አጭር ስለነበር ይመስለኛል ባልተለመደ ሁኔታ ጨለም ብሏል። ከሌላው ቀን በተለይ ፀሐይ ሙሉ በሙሉ በጊዜ እየጠለቀች ነው። ከአድማስ ባሻገር ደም መሰል ብርሃን በሰፊው ተዘርግቷል። ያ ክስተት በተለይ ለሰዓሊያንና ለተፈጥሮ አድናቂዎች ውብ ምሽት ነበር። በሁለትና በሶስት ደቂቃ ውስጥ ከተለያየ አቅጣጫ አንድም ሁለትም የሆኑ ወጣቶች አካባቢውን ሞሉት። ከግምቴ ውጭ አንዳንድ ልጆች በወረቀት ላይ የተጻፉ መፈክሮች ይዘዋል። ማን ያዙ እንዳላቸው አላወቅኩም። ሰዓቴን ሳይ 12 ሰዓት ሆኗል። ሰልፉ መጀመር አለበት፣ ምክንያቱም ተነግሮናል። ከቆምኩበት ቦታ ተነስቼ ቀስ እያልኩ ወደ ሜዳው መሃል ሄድኩ። የሰልፉን መጀመር የሚጠብቁት ወጣቶች በየጥግ ጥጉ ቆመዋል። ሰውነቴን በጣም ቀፈፈኝ። ግራ ተጋብቼ ትንሽ እንደቆየሁ እንደገና ሰዓቴን ሳይ 12 ሰዓት አልፏል። ከነበርኩበት የሜዳው መሃል ተነስቼ ወደ ሐዲዱ አመራሁ። ከአንድ የሰፈሬ ልጅ በስተቀር ጸሐፊዬን ወይም አብሬ የምሰራቸውን ልጆች አንዱንም ማየት አልቻልኩም። እየጨለመ ስለነበር ከሩቅ ሰው መለየት አይቻልም። ሰዓቱ እየሄደ ነው። ሰዓት ማሳለፍ በእኛ ቤት ያልተለመደና አደጋንም የሚጋብዝ እንደሆነ አውቃለሁ። ሰልፉ የተሰረዘ መሰለኝ። በዚህ አይነት ውጥረት ላይ እያለሁ ድንገት አንድ ሰው ከኦሊምፒያ አቅጣጫ በፍጥነት ሲመጣ አየሁት። መጀመሪያ መንገደኛ መስሎኝ ነበር። እኔ ቆምኩበት አካባቢ ሲደርስ በአካባቢው የቆምነውን ልጆች በእጁ እየጠቀሰ ወደ መሃል እንድንንቀሳቀስና ሰልፉን እንድንጀምር በእጁ ምልክት ሰጠን። የሰውየው ችኮላ ከቁጥጥር ውጭ በሆነ መንገድ እንደዘገየ አይነት ነበር። ይህን ጊዜ እኔ ወደ መሃል በፍጥነት በመሄድ በተለያየ አቅጣጫ የነበሩት ልጆች እንዲጠጉ በእጅ ጭብጨባ ጠራው። ሰውየውን የረዳሁት በዋነኝነት እኔ ነኝ፣ ምክንያቱም ሰልፉ የሚጀመርበት ሰዓት አልፏል። በሌላ አካባቢ ሰልፉ ስለሚጀመር ሁሉም ቀበሌዎችና ወታደሮች ስለሚሰሙ አካባቢያቸውን መጠበቅ ይጀምራሉ። እኛንም ሳንጀምር ይደርሱብናል የሚል ግምት ነበረኝ። በጥቂት ሰከንዶች ውስጥ ሜዳው ላይ ተበታትኖ በየጥጋ ጥጎ ቆሞ ይጠብቅ የነበረው ሰው ሐዲዱ ላይ ስለተሰባሰበ ሰልፉ ተጀመረ። የሰልፉ አቅጣጫ እንዲሆን የተወሰነው ከሙሉ ሸዋ ስጋ ቤት ተነስተን በቀድሞው የባቡሩን ሐዲድ ላይ በመጓዝ ወደ መሿለኪያ አቅጣጫ ማቅናት፣ እዚያ ከመድረሳችን በፊት በፍላሚንጎ ጀባ በኩል ዋናው የቦሌ መንገድ በመሄድ ማጠናቀቅ ነበር። ሜይዴይ የላባደሩ በዓል ነው የሚለው መፈክር የመጀመሪያው ይመስለኛል። ሰልፈኛው መልሶ አስተጋባ። ኢህአፓ የላባደሩ ፓርቲ ነው። ጊዜያዊ ህዝባዊ መንግስት ይቋቋም። ዴሞክራሲ ያለ ገደብ። አካባቢው ቀውጢ ሆነ። በግራና በቀኝ የነበሩት ነዋሪዎች፣ በዝቅተኛ የኑሮ ደረጃ ላይ የነበሩ ዜጎች ስለነበሩ የሰልፉ አቅጣጫ የተመረጠበት ስሌት ትክክል ነበር። ግማሹ ሰው ከየቤቱ ብቅ እያለ ሲያይ፣ ቀሪው ደግሞ ህፃናት ልጆች ከቤት እንዳይወጡ እየተከራከረ በሩን ይዘጋል። መንገደኞችም እንዲሁ እጃቸውን በማወዛወስ ድጋፍ ሲሰጡን፣ ጥቂቶች ደግሞ በፍጥነት በመጓዝ ከኛ ይርቃሉ። ድምፃችን በርቀት እንደሚሰማ ጥርጥር አልነበረኝም። በሰልፉ ፊት ከሚሄዱት መካከል አንዱ እኔ ነበርኩ። በስተግራ በኩል አንድ ወጣት ከኛ ራቅ ብሎ መሬት እያየ ይከተለን እንደነበር አሁን ድረስ ትዝ ይለኛል። ስሜታችን ግሎ ለደቂቃዎች እንደተጓዝ አንድ ጥይት ከፊት ለፊት አቅጣጫ ተተኮሰብን። ከዚያ ሁለት፣ ሶስት፣ አራት ጥይቶች። ሁሉም የሆነው በቅጽበት ነበር። ወዲያው ከእኔ ኋላ ከሰልፈኛው መሃል አንድ ቦምብ ፈነዳ። ሰልፉም ተበተነ። ፊት ለፊት ከነበርነው ልጆች መካከል ሁለት ልጆች ሲወድቁ ገና ከማየቴ፣ ከጎኔ የነበረች አንድ ሌላ ሴት ልጅ እጄን ጨምዳ ይዛ አጠገቤ ወደቀች። አሁንም ይህ ሁሉ የሆነው በጥቂት ሰከንዶች ውስጥ ነበር። ሁለት እጄን ልብቷ ስር ከትቼ ላነሳት ስሞክር እኔው ራሴ ቀኝ እግሬ ላይ በጥይት ተመታው። ሁለተኛው ጥይት የቆምኩበት የባቡር ሐዲድ ላይ ነጥሮ ከፍተኛ ብልጭታ ፈጠረ። የጥይቱ ብዛት ቁጥር ስፍር የለውም። ብርሃኑም አካባቢውን አጠቀለቀው። ሁሉም ጥይት የሚተኮሰው ወደ እኛ እንጂ ወደ ሰማይ አልነበረም። ልጅቷ በእኔ ድጋፍ ተነስታ እኔ ብዙ አርቅም ተመትቻለሁ፣ አንተ አምልጥ ብላ ወደ ግራ አቅጣጫ ሆዷን ይዛ ሮጠች። እኔም በስተቀኝ ወደ ነበረ አንድ ቤት ሮጥኩ። የግቢውን በር ሲገፋው ዝግ ስለነበር በአጥሩ ላይ ተወንጭፌ ስዘል ሌላ ጥይት ተተኮሰብኝ። ሆኖም አላገኘኝም። ቆርቆሮውን ቦድሶት አለፈ። አንድ ሙሉ የቆርቆሮ ከፍታ ያለውን አጥር እንዴት እንደዘለልኩት እግዚአብሔር ይወቀው። ግቢው ውስጥ በጥይት ድምፅ የተረበሸ አንድ ትልቅ ውሻ በረንዳ ላይ ተኮራምቶ ያለቅሳል። የሚተኮሰው የጥይት ብዛት በእውን ሳይሆን በፊልም ላይ የሚታየውን አይነት ነበር። ጨለማው በጥይት ብልጭታ ተሸንፏል። ተኳሾቹ ይጫጫዋሉ። ያዘው፣ በዚህ በኩል በለው፣ በላት ይላሉ። የጥይቱ ድምፅ ሲበዛብኝ በፍጥነት ወደ ጓሮ ሄጄ ያደፈጥኩ። አብዮት ጥበቃዎቹ የገባሁበትን ቤት በርግደው ሲገቡ ተሰማኝ። ይህን ጊዜ በጓሮ በኩል እንደ ነገሩ በታጠረ ሌላ ግቢ ውስጥ አጥር ዘልዬ ገባው። ሌላም ውሻ ሁለተኛው ቤት ግቢ ውስጥ ነበር። ስለታሰረና በጥይት ጩኸት ደንግጦ ስለነበር አልተቸገርኩም። ባለቤቶቹ በራቸውን ዘግተው ተቀምጠዋል። ማድቤት ገብቼ ለመደበቅ አሰብኩ። ሆኖም አጥር ስዘል የተኮሱብኝ አብዮት ጥበቃዎች ይከተሉኛል ብዬ ስለሰጋው ከግቢ መሻገሬን ቀጠልኩ። የሶስተኛውን ቤት የሚለየው የሳጠራጥ ስለነበር በግሬስ ረግጠው መሃል ለመሃል ተወደሰ። እሱን ደረማምሽ የገባው በተመሳሳይ ሁኔታ ባለቤቶቹ ቤታቸውን ዘግተዋል። ዋናው የግቢ በር በእንጨት መቀርቀሪያ ተዘግቷል። እዛው ትንሽ ቆየው። የጥይት ድምፅ እንደ ጉድ ይሰማል። ተኩሱም የሚያቆም አልሆነም። ምን ያህል ደቂቃ እንደቆየው ትዝ አይለኝም። እዚያው አርፍቼ እያለሁ በድንገት የነበርኩበት ቤት ሰዎች የበረንዳ መብራት አበሩ። ቶሎ ብዬ የግቢውን በር ከፈትኩና ወጣሁ። የውስጥ ለውስጥ መንገድ አገኘው። ጭር ብሏል፣ በደንብም ጨልሟል። የውር ድንብሬን ወደፊት ተጓዝኩ። ብዙ ሳልሄድ ሰልፋችንን እናጠናቀቅበት ወደ ነበረው የፍላሚንጎ አቅጣጫ የሚወስድ ሰፋ ያለ የሰፈር መንገድ አገኘው። አካባቢው ሰላም ነው። ሆኖም በሁሉም አቅጣጫ የጥይት ድምፅ ያለማቋረጥ ይሰማል። መንገደኛ ብዙ የለም። ያሉትም በፍጥነት ወደየቤታቸው ይጓዛሉ። ወደ ዋናው የቦሌ መንገድ ላይ እንደወጣው ቀኝ እግሬን ያዘኝ። ለካ በጥይት መመታቴን ረስቼው ነበር። የመንገድ መብራት ተጠቅሜ ህመም የተሰማኝን ቦታ ዳበስኩት። ከጉልበቴ በላይ በስተቀኝ በኩል ሱሪዬን በስታ የገባች ጥይት እንዳለች ተረዳው። እያነከስኩ መንገዴን ቀጠልሁ። አስፋልቱን ተሻግሬ በግሪክ ክለብ ውስጥ ለውስጥ በማድረግ የባምቢስን ድልድይ በስተግራ ትቼ የቤቴን አቅጣጫ ያዝኩ። ማለቂያ የሌለው የጥይት ድምፅ በብዛት ይሰማል። አዲስ አበባ ታምሳለች። በቤቴ መታጠፊያ ላይ ስደርስ ራቅ ብሎ የቀበሌያችን አብዮት ጥበቃዎች ሱቅ በር ላይ ቆመው አየኋቸው። የቤታችን አካባቢ የመንገድ መብራት ስላልነበረ ከታች ስመጣ አላዩኝም። ወደ ቤቴ መግባቴን ትቼ በቀጥታ ወደ እነሱ ሄድኩ። ሁሉም ያውቁኛል። ከሩቅ ሰላምታ ሰጠቻቸው። ሲጋራ ገዛውና እዛው ሱቅ ደጃፍ ቆሜ ማጨስ ጀመርኩ። በዚህ ሰዓት ከቤት ይወጣል እንዴ? ብትገባ አይሻልም? አለኝ አንድ አብዮት ጠባቂ ከቤት የወጣው መስሎት። ሲጋራ ልገዛ ነው የመጣሁት። እቤት ነበርኩ። የተፈጠረ ነገር አለ እንዴ? የተኩሱ ድምፅ የሰማው መስሎኛል አልኳቸው። እኛም አላወቅ ሲተኮስ ነው ያመሸው አለኝ ባለሱቁ። ለነገሩ ብዬ ጥርሴን ነክሼ ማንከሴ ሳይታወቅ እንደሚዘንጥ ሰው ቀስ እያልኩ እየተራመድኩ ወደ ቤቴ ሄድኩ። ግቢ ውስጥ እንዳለው ሳሚ ወንድሜ ጨርቅ አስመጥቼ በቧንቧ ውሃ የእግሬን ደም እያራስኩ አጠብኩት። ጥይቷ አጥንቴ ድረስ አልደረሰችም። ስጋዬን በስታ በቅርብ ነው ያለችው። ግራና ቀኝ ይዤ በኃይል ብጫናት ልትወጣ ትችል ነበር። ደሜን ካጣጠብኩና ቁስሌን ካጸዳው በኋላ በጨርቅ አስሬው እናቴን ሰላም ሳልል ደክሞኛል ብዬ ወደ መኝታዬ ሄድኩ። ሌሊቱን ስነዳ አደርኩ። ንዴት፣ ቁጭትና ድንጋጤ ተባብረው ህመሙ እንዳይሰማኝ አድርገዋል። ሆኖም ሸለብ ያለ እንቅልፍ እንኳ ሳይወስደኝ ነጋ። በዓይኔ ተደጋግሞ ይመጡ የነበሩት ማንነታቸውን ያለየኋቸው ሁለት ልጆችና ሴቷ ልጅ ነበሩ። ሦስቱም ከወደቁበት ተነስተዋል። ከዚያ በኋላ እንዴት እንደሆኑ በፍጹም አላውቅም። ሴቷ ልጅ እያዘገመች በስተግራ ወደ ነበሩት ቤቶች አቅጣጫ መሄድ ስትጀምር ነበር እኔ በተቃራኒው የነበረውን የቆርቆሮ አጥር ዘልዬ የገባሁት። እኔ ተመትቻለሁ፣ አንተ አምልጥ የሚለው የልጅቷ ድምፅ ሌሊቱን ሙሉ ከአእምሮዬ አልጠፋም። ሁለት እጄ ደግፌ ሳነሳት በሁለቱም መዳፏ ሁለቱንም ክንዶቼን ጥብቅ አርጋ ከያዘች በኋላ ነበር የለቀቀችኝ። ሌሊቱን ሙሉ እጆቿ እጆቼ ላይ ያሉ ይመስል አሁንም ክንዴን ስዳብስ አደርኩ። ንጋት ላይ እንደ አዲስ ልቤ በሐዘን ደማ፣ ጭንቅላቴ ተበጠበጠ፣ የራስ ምታት ሊያፈነዳኝ ደረሰ። ዓይኔ አምጦና ቀልቶ 12 ሰዓት አካባቢ ተነስቼ እግሬ ላይ ያሰርኩትን ጨርቅ ፈታሁት። የደረቀ ደም ተጋግሯል። የቆስሉ አፍ እንደተከፈተ ነው። በውሃር ጥቤ የደረቀውን ደም ከተራረኩ በኋላ በሌላ ጨርቅ ግጥም አድርጌ አስሬ ወደ ሱቅ ሄድኩ። ባለሱቁን አስከፍቼ የራስ ምታት መድኃኒት አስፕሪን ገዛሁና ዋጥኩ። ተመልሼ ለመተኛት ሞከርኩ፣ ግን አልቻልኩም። ሰውነቴ እንደተረበሸ ነው። ከእግሬ ይልቅ ውስጤን ይህ ነው የማልለው ህመም ይሰማኛል። ሆዴን አይደለም ልቤንም ሆነ ጀርባዬን አልነበረም። የትና እንዴት እንደሚሰማኝ ማወቅ አቃተኝ። ሁኔታዬን እናቴ እንዳታውቅ በማለት ልብሴን ለባብሼ አንድ ሰዓት ሳይሆን ከቤቴ ወጣሁ። በዚያን ዕለት በርካታ ቀጠሮዎች ነበሩኝ። እግረ መንገዴን ሰልፍ ላይ ያየሁትን ጓደኛዬን አግን እቤቱ ሄጄ ደህንነቱን አረጋገጥኩ። ከዚያም ወደ ስታዲየም ሄጄ ቡና እየጠጣሁ ቆየሁ። የመጀመሪያው ቀጠሮዬ ከኤደ ጋር ነበር። ሳገኘው ፊቱ ገርጥቷል። ሰላምታ ተሰጣጥተን ቁጭ እንዳል፣ እህቴ ማታ አልመጣችም፣ ሳትያዝ አትቀርም፣ ሰላማዊ ሰልፍ ላይ የነበረች ይመስለኛል አለኝ። በአካል አውቃት ስለነበር ደነገጥኩ። አብረን አንድ ሰልፍ ላይ እንደነበርን ገባኝ፣ ግን አላየዋትም። እሱን ካጽናናው በኋላ እኔም መቁሰሌንና ጥይቷ እግሬ ውስጥ መኖሯን ስነግረው ክፉኛ ደነገጠ። እህቱን በየፖሊስ ጣቢያውና ሐኪም ቤት ለመፈለግ ቤተሰቦቹ እንደሄዱና እሱም ለፍለጋ እንደሚሄድ ነግሮኝ ተለያየን። ቆይቶ እንደተረጋገጠው እህቱ እዚያው ሰልፍ ተገድላ ነበር። ነፍስሽን በገነት እህቴ።
ሆን ያ ትውልድ ኦ ብሎ አንድ ሆኖ ባንዳ ማክሎ የህዝብን ህመም ታሞ የህዝብን ቁስል ቆስሎ ያለፈው ያ ትውልድ ይረሳ ይሆን ከቶ? ያ ትውልድ የዚያ ዘመን እንቡጥ ብቃይ ዛረመኔ የጉምጅቦች ምሶኖ ደሙ ሲሳይ ቀን በቀትር በአደባባይ ይረሳ ይሆን ጊዜ ሲነጉድ ሲሄድ ገዳይ በገዳይ ሲተካ አሮጌው በአዲስ ሞት ሲጋረጥ ገዳይ በገዳይ ሲተካ አሮጌው በአዲስ ሞት ሲጋረጥ የወላጅ አንጀት ቁስል ይሽር ይሆን የሐዘኑ አስተዝታ አይነት ይሆን አዲስ ቁስል ሲያስታመም በአዲስ ሐዘን ሲትከነከል ይረሳ ይሆን ያ ትውልድ? የወላድ መስ ይሽር ይሆናል ከኝ ቁስልሽ ነጥፎ ይሆናል ከሐዘንሽ ለተቀማጭ አሉ አበው ለተቀማጭ ቅርቡ ነው እውነት አለው አባባሉ ንጥሐቅ ይዟል ቃሉ እንጂማ እንዴት ብዬ ነው እምረሳው? ለእኔማ ሐዘኔም ቁስሌም አንድ ነው፣ ምርቀዛ እንጂ ፈውስ ያላየው አዲስ አሮጌ የሌለው ስሩ አንድ ነው። አንዱን አንዱ የማይከልለው ጊዜ ቢኖግ የማይሽረው ስሩ አንድ ነው። እንደ አዳም ዘር የዘር ሐረግ ሲተለተል አንዱ አንዱን ሲወልድ ሌላውም ሌላ ሲቀጥል የቆየ ነው የኔም ሐዘን የኔም ቁስል። እና ይረሳ ይሆናል ከኝ? ምን ነው ቆስቁሰህ ባትተወኝ? የምረሳበትስ አንጀት የለኝ። አዋይኝ ካልከኝ ላዋይ የወላድ ጎኔን ስማኝ እንጂ ቆስቁሰህ አትተወኝ፣ ካስቻለ ይልቅ ጉዴን ስማኝ። ያጥንት የሥጋዬን ክፋይ የእንጭጩ ልጄን ወቅሳ ላይ ወጥቶ ቢቆይብኝ ድንገት አይችል ሆነና የእናት አንጀት ሲናጥ ሲታለብ ሲጎተት በጭንቀት በዛው ቅጽበት አካሉን በጥይት በታት ነው ደጅ ጣሉልኝ የዘረረው። ኔፍ ብሎ እንደገነፈለ ሊት አንጎሉ ፊቱ ላይ ፈሶ አናቱ ተበረቃቅሶ አካሉ በደም ጨቂቶ ደሙ በአፈር ተረውሶ አፈር ልሶ በርኑን ባየው በደንኩ የወላድ ማህፀኔን መረገምኩ በተተለተለው ገላ ላይ በባሩድ ጭስ በበከለው በከሰለው እንደ ገመሬ ተከምሬ ሪታይን ሳልጨርሰው ጩኸቴን በወጉ ሳልጮኸው ተነሻለኝ አንጋች የልጄ ደም ተጋች መነጫጭቆ ወዲያ ጣለኝ የልጅ የልጅሽን በድን ዕዳ ተነሽ ያለኝ ክፈይ አንቺም እንዳትፈነገይ ክፋ ያለኝ አንጋች የልጄ ደም ተጋች ልጄን ለበሳሱት ለባሩዶች ግምት በመቶ ተሰልቶ ሂሳቡን ከፈልኩት ቆዳ መልስ እንዲሉ በድኑን ገዛሁት መቼ በዚህ በቅቶት አረመኔው አንጋች ይህ የልጅ ደም ተጋች ሽብሪት ፋፋም በያለ ይፈክሪ ግራጅዌሽን ሽቅብ ጨብጭ ወጥሪ በልጅሽ ሞች ረክተሽ ገዳዩን ዘክሪ አለኝ እንደገና ግፉ መች በቃና አይ ለሆነለት ወኔው ላስቻለው ሰው ተናንኮ አንገት ለአንገት መሞትስ ያኔ ነው ግና የኔው አይነት የአስሮች እናት ምን ወኔ ሊኖራት ዘፈኙ እየታዩዋል ፍርሃት እንጂ ውስጧን የሚያንዘፈዝፋል እናማ ግራጄን ወጥሬ አጓራው ቀይ ሽብር ይፋፋም አልሁ ይውደም አይነት እንባዬ ከጉንጭት ይቀዳ በትቃዝም ምጸጥ ወጣለኝ አሁንም አንጋጩ ያደም ተጋጩ በድኔን አባብሼ አፈር መሬት ምሼ ከምጽት አዳብለው እንደ ጣኑ ማሙሽ ጸጥ ወጣ አድርጌ ነው ታዲያ ይህንን ነው ምረታው ይህ ቁስል ነው የሚሽረው ይህ ትዝታ ነው የሚነጥፈው ደም እኮ ሲቆይ ከረፋል እንደ ልክፍታ ጾል ብሎ አቅም ያስታል ታዲያ እንዴት ይረሳል ይረሳ ይሆናል ከኝ ምን ነው ባትቆሰቁሰኝ ቁስሌን ባትቧጥጠኝ አሁን እኔ ሙያ አለሁኝ አፈር አለበስኩም እንጂ ያለው ብዬ አልሞኝ አሁንም እኔ እናት ነኝ መንፈሶ ስንዴ ይታዘበኝ የእሱ ስጋ ተቦዳድሶ የራሴን ስጋ ላሳድር በበድኑ ላይ ትፈክር ምን ይለኝ ግን ምን ይለኝ መንፈሱ ቁልቁል ሲያየኝ ግና የኔ ቢጧ የአስር እናት ምን ቆራጥ አንጀት ይኖራል ዘጠኞቹ ሲታዩዋል እና ይህንን ነው ምረታው ይህ ቁስል ነው የሚሽረው ይልቅ ልንገር ስማኝ አዲስ አሮጌ አትበለኝ አንድ ቁስል ነው ያለኝ ማመርቀዙ እንጂ የጎዳኝ ይህን ቁስል ተሸክሜው ለአስራ ሰባት ዓመት ቆየው የዚያን አንጋች ደም ተጋች የዚያን ትውልድ በል የዛን የጉም ችብጉድ ባይኔ ያሳየኝ ብዬ በጸሎት ስፋጅድ ብዙ ቆየው አይ ጊዜ ተለዋዋጭ ማልዶ አንስቶ አርፍዶ ገልባጭ ዛሬ አክባሪ አኩራሪ ነገ አዋራጅ አሳፋሪ እንዲሉ አይነት የጠጣው ደም ሽቅብ ንጦት አቃቢ ግፉ ወንጅሎት አንጋቹም ቀን ጨለመበት አውራው በትኖት ሲበር ቀፎው ዶግ አመድ ሆኖ ሲሰበር ነፍስ ይዛው በጭንቀት ይዳክር የትውልድ ዘማጃልጦት አጥንት ወቅቶት ሲደናበር በደራሽ ቀበሮ መንጋ ከግራ ቀኝ ሲወጠር ማየቱን ሳታየኝ አንጋቹን ዕለት ውድቀት የቀበሮውን መንጋ እንጂ አከራረሙን ያላወቅኩት እና ይህ ቀበሮውን የትውልድ ጠበቃ ነው አቋቋሙት ትክክል ነው እያልኩ ስል ሳሰላስል አንድን ሳነሳ አንዱን ስጥል አያ ቀበሮ ድንገት ቁፋሮ ጀምሮ ሙጃ መልስ ገዝቼ ለአፈር ያበቃሁት የአብራኬን ክፋይ እንክካይ አጥንት ፈልፍሎ አውጥቶ በእጄ እያታቀፈኝ ሀዘኔን አድሶ ቁፍሌን ነካካብኝ ዴሞክራሲ ሰምሮ ማልቀስ ሙሾ መውረድ ከመብት ተቆጥሮ ተሰጠኝ ተቸረኝ ቀበሮው ለገሰኝ አልቅሼ አምብ ያለኝ በዴሞክራሲ መብቴ ይደቃ ጀመር ደረቴ አነባው አለቀስኩ አጥንቴን ታቀፌ ልጄ ልጄ እያልኩ ዋይ ዋይ ተነሳህ ወይ አንተም ማስታወሻ አገኘህ ወይ ዋይ ዋይ ተነሳህ ዋይ ዋይ ልጄ ታወሰ መቅበር እንጂ መዳር አላውቅበትምና እንደ ልማዴ የልጄን እንክልካይ አጥንት ዳግም ልቀብር ላሳርፈው ከኖረበት አንጋቼ አንስቼ ትጫጭር እሱም ሰው ሆነ ቀኑ ደረሰ ዋይ ዋይ ልጄ ታወሳልኩኝ ይወሳልኝ መስሎኝ ጮኩኝ የምባትማቴን ጋባርኩኝ እናም እንባዬን ተራርጌ መቼም ልማደኛ ነኝና ድማመት ስጀምር አፈር ይደፍ ያለኛኝ አዲስ አንጋጅ ይህ አፈርሻጭ መሬት በላጅ ይደፍ እያለ ክልልሽ አጫሪ ግደፍ ያለኝ አዲሱ አንጋጅ ይህ አፈርሻጭ መሬት በላጅ የልጄን ሬሳ አጥንቱን ፈልፍሎ ሐዘኔን ቀስቅሶ አንጀቴን አቁስሎ አልቅሺ አንቢ ብሎ የእንባ መብት ሸሮኝ የአጥንቱን ማፈሪያ ማረፊያ አፈሩን ነጠቀኝ መሬቱን ነገፈኝ አጥንቱን አሳቅፎኝ አጥንቱማ የኔ ነው ድሮስ መች አጣሁት አንድም ወልጄው ነው አንድም ከፍዬበት ያንቀላፋበትም አፈሩን አጣሁት የሰፈር ልጅ ሰዎች ባካችሁ አላክሱኝና አልከስ ልጅም ባይሞታችሁ አገር ሞቷል ዛሬ አገርም የላችሁ ማረፊያ አጣጥንት ጅቤ ጋጠ ዛሬ ነው ለኔ ሞት የት ላድርግ ልጄ ሞተ ብለሽ አታልቅሽ እናት እናቴ ይዛለች አገርሽን አፋሚያት አልኩ ሙሻወረድኩ ጎርዴን ታቅፌ ለአገር ያለቀስኩ ፈጣሪንም አማረርኩ ደግሞ ምህረትን ለመንኩ ትውልድ የበላውን በሀገር በል ስትቀጣ ለአፈር ነፋቂውም ተውበል አትጣ የኔ ቢጠዋት ምን ይሆን ሀሳብህ በሁለቱም ላነባው ያለቀስኩት ልጅ እና አንተው ነህና ታዳሪ አንተው ፍረደኝ ፈጣሪ አንተም እናታለህና የወላድ ጭንቄን የለኝ ልጄንም መቼም አጥቻለሁ የአገሬን አፈር አትንሳኝ እስኪ አሁን እንኳ ፍረድልኝ ከጅብ ወደ ቀበሮ ከልቂት ወደ ሞት አታሻግረኝ አልቅም ከሚሉት ምህረትህ እስኪ ዛሬ እንኳ ለግሰኝ አልኩኝ የሙጥኝ አልኩት የሙጥኝ እና ይህን ነው የምረሳው ይህ ነው ትዝታው የሚነጥፍ ሐዘን መች አለፈና ደርሶ ከትዝታ የሚወገን ሲቆጣጠር የመጣ እንጂ ትውልድ ገሎ ሀገር ማምከን ይረሳ ይሆናልክ ያ ትውልድ ጊዜ ሲነጉድ ሲሄድ እኔን እንጂ ሞት የረሳኝ የሚረሳ አንጀትም የለኝ በቃሲ አታቁስለኝ የወላድ ዚቄን ሰምተሃል ልብ ካለ ህብ በለው አዲስ አሮጌም የለው ስሩ አንድ ነው በቃ አትቆስቁሰኝ የምስራች ከሌለህ ዳግም ሐዘኔን አትጠይቀኝ መልአክ አለህ አዋይኝ የፈውስ መላ ንገረኝ አሊያማ በቃ ሐዘኔን አትጠይቀኝ በቃ አትነጥርቀኝ በቃ በቃ